ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 9 ቀን 2009 ዓ.ም ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። የተለያዩ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሐተታዎችን እንዲሁም ግጥሞችን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በቅርቡ የሰሜኑ ያገራችንን ክፍል የጎበኙ ወገኖች የህዝብ ምሬትና ቁጣ ከፍተኛ መሆኑን ገልጸው ዳግም አመጽ ሊነሳ እንደሚችልም ጠቁመዋል። እነዚህ ወገኖች በተለያዩ ቦታዎች ነዋሪዎችን በማነጋገር ባገኙት መረጃ መሰረት ባለፈው ህዝባዊ እንቅስቃሴ ወቅት ህዝብ ያነሳቸው ጥያቄዎች መልስ ያላገኙ መሆናቸውና አገዛዙ በዘርና ቋንቋ እያካሄደ ያለው ክፍፍል ህዝቡን ከፍተኛ ምሬት ውስጥ መክተቱን ለማወቅ የቻሉ መሆናቸውን ገልጸዋል። ያስቸኳይ ጊዜ አዋጁ ምንም ፋይዳ እንዳላመጣ የገለጹት ወገኖች አመጹ በድጋሚ ከተነሳ በጣም ከፍተኛ ሊሆን እንደሚችልና ያገዛዙን እድሜ ሊያሳጥር እንደሚችል የተረዱ መሆናቸውም ተገልጿል። የወያኔ አገዛዝ የህዝቡን ብሶትና ምሬት ለማረጋጋት ከፍተኛ ጥረት ሲያደርግ መሰንበቱ ታውቋል። የትንሣኤን በዓል ምክንያት በማድረግ ለሃይማኖት ተቋሞች በሰጠው መመሪያ መሰረት የኦርቶዶክስ፣ የካቶሊክና የፕሮቴስታንት ሃይማኖት መሪዎች ለበዓሉ ባስተላለፉት መልእክት ወጣቶች ከአገዛዙ ጋር በመተባበር እንዲንቀሳቀሱ ጥሪ አድርገዋል። ታዛቢዎች የወያኔ አገዛዝ በሺ የሚቆጠሩ ዜጎችን በየቦታው ሲጨፈጭፍ ድምጻቸውን ያላሰሙት እነዚህ የሃይማኖት መሪዎች የወያኔን የፕሮፓጋንዳ ከበሮ መደለቅ የሚለውጠው ነገር እንደሌለና ወጣቱ ብሶቱን ከማሰማትና አመጽ ከማድረግ ሊገታ የሚችለው የህዝብ ጥያቄዎች በተገቢው መንገድ ሲመለሱ ብቻ ነው ይላሉ። ወያኔ ከሻቢያ አፈና በማምለጥ ወደ ትግራይ የሚገቡ ስደተኞችን መልካም አቀባበል የሚያደርግላቸው ከስደተኞቹ ተጠቃሚ በመሆኑ ነው በማለት የዜና ምንጮች ገለጹ። በአሁኑ ወቅት የሻቢያን አፈና በማምለጥ በትግራይ በተቋቋሙ የተለያዩ ካምፖች የሚገኙ ስደተኞች ቁጥር ወደ 160 ሺህ የደረሰ ሲሆን ወያኔ ከአንገት በላይና ጊዜያዊ የሆነ ገጽታን በማሳየት ስደተኞች በሻቢያ ላይ ያላቸውን ጥላቻና ተቃውሞ እንዲጨምር ጥረት የሚያደርግ ሲሆን ከምዕራባውያን የሚሰጠውን ገንዘብ በማካበትም መነገጃ አድርጓቸዋል ተብሏል። እንግሊዝ፣ የአውሮፓ ህብረትና የዓለም ባንክ ስደተኞች ወደ አውሮፓ እንዳይሄዱ ለማድረግ 500 ሺህ ዶላር የሰጡ ቢሆንም ስደተኞቹ ወደ ውጭ ለመውጣት እንጂ አገር ውስጥ ለመቆየት ፍላጎት የሌላቸው መሆኑ ታውቋል። ስደተኞቹ በየካምፑ በሚደርስባቸው ተጽዕኖ በኃላፊዎቹ የወያኔ አባላት ላይ ከፍተኛ ተቃውሞ ሲያሰሙ እንደሚደመጡ ጉዳዩን በቅርብ የሚያውቁ ዜጎች ይናገራሉ። ወያኔ ወደ ተባበረው አረብ ኤሚሬትና ወደ ሳውዲ አረቢያ የሚልከው የስጋ መጠን ከጊዜ ወደ ጊዜ እየጨመረ መሆኑ ታውቋል። ባለፉት 9 ወራት ብቻ ከስጋ ሽያጭ 72 ሚሊዮን ዶላር ማግኘቱ የተነገረ ሲሆን ከሽያጩ 60 ከመቶ የሚሆነው ወደ አረብ ኤሚሬት፣ 38 ከመቶ ወደ ሳውዲ አረቢያ፣ ቀሪ 2 ከመቶ ደግሞ ወደ ሌሎች የመካከለኛው ምስራቅ አገሮች ነው። የቀኑ የሚላከው መጠን 50 ቶን መድረሱን የሚናገሩ ዜጎች የበሬና የበግ ዋጋ በአገር ውስጥ ላሉ ሸማቾች በከፍተኛ ደረጃ ከጨመረባቸው ምክንያቶች አንዱ በገፍ ወደ ውጪ በመውጣቱ ነው ይላሉ። በአዲስ አበባ ከተማ ቄራ ተብሎ በሚጠራው አካባቢ ሰኞ ሚያዝያ 9 ቀን ጠዋት በገበያ ቦታ በተነሳ የእሳት ቃጠሎ ከ750 ሺህ ብር በላይ የሚገመት ንብረት የወደመ መሆኑ ታወቀ። በገበያ ቦታው ላይ የተነሳው እሳት ምን እንዳያያዘው ባይታወቅም ከዚህ ቀደም የወያኔ አገዛዝ ለገንቢዎች ለመሸጥ ካሰበው መሬት ነዋሪዎቹን ለማስነሳት የሚጠቀምበት ስልት አንዱ የእሳት ቃጠሎ ማስነሳት በመሆኑ በቄራ ቦታ የደረሰው እሳት ፖሪያኛ ባላት የተተኮሰ ሳይሆን አይቀርም የሚል ግምት ተወስዷል። በተያያዘ ዜና በአዲስ አበባ በተለምዶ ሰራተኛ ሰፈር እየተባለ በሚጠራው አካባቢ በዚህ ዓመት መጨረሻ የሚፈርስ መሆኑና ቦታው የግንባታ ስራዎችን ለሚሰሩ ባለ ሀብቶች የሚሸጥ መሆኑን የዜና ምንጮች ገልጸዋል። የማፍረሱ ስራ እሪ በከንቱ የሚባለውን አካባቢ በሙሉ የሚያዳርስ ሲሆን ካሉት 1600 ቤቶች መካከል ቢያንስ 260 የሚሆኑት የግድ ንብረት መሆናቸውና በአጠቃላይ የሚፈናቀለው ነዋሪ ቁጥር ከ10000 ሰዎች በላይ መሆኑ ታውቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። በሊመቻቦ አባባሉ በጎ ነገርን ከመፈለግ ሰላምን ከመሻት የመጣ ነው። አዲስ ቃል በአዲስ ትውልድ የተገኘ በሊመቻቦ ተናግሮ ተከራክሮ ተመካክሮ መወሰንን አልቀበልም ላለ እኔ አውቅልሃለሁ ባዩን የሚገላገልበት አባባል ነው። ምርቃት አይደለም ይሁንታም አይደለም መገላገያው ካጠገብ ማራቂያው ቃል ነው። በሊመቻቦ ለብልህ አይነግሩም ለአንበሳ አይመትሩም እንደሚባለው ለወጣቱ ስቃይ ማስታገሻውን መምከር አይቻልም። ወሬ ሰልችቶታል። የደከመ ጉልበቱን የሚያጠናክርበት ምርኩዝ አቀባይ አሊያም ከጎኑ ቆሞ ወያኔ ውረድ ባይ ዳውን ዳውን ወያኔ የሚል ጀግና እንጂ አስተማሚ ያሻው ራሱ ባልተወከለበት እሱ በሌለበት ተደራዳሪ አይሻም። ለቃድህ ቃል ልሁን ባይ ለተበደለው እኔን ካሱኝ ባይ አይፈልግም። ስለዚህም በጭቅጭቅ ጊዜ ማባከን ስለማይሻ በአራት ፊደል የተዋቀረችውን ግብረገብነትን ሰላም ፈላጊነትን ብልህነትን የምትንጸባረቅ ቃል ፈጥሯል። ንትርክ ማስወገጃ ቃሉ እንጂ ባልከው እስማማለሁ ለአባባልህ እጅ ሰጣለሁ ማለት አይደለም። ከጉዳይ ውጣ በኔስም አትለፍልፍ በመራቤ በመሰደዴ በመጋዜ በመሞቴ ላይ አታሹፍ አንተው ላንተው ኑር በስሜ በግብሬ አትደራደር ያዋጣኛል ካልክ ግን ለጭቅጭቅ የማጠፋው ጊዜ የለኝምና ይመችህ ነው ያለው። ወያኔ ለህዝብ መፍትሄ ሳይሆን ውድቀትን አዝሎ የገባ መጋዣ ነው። የሚያደርገው ሁሉ ጊዜያዊ ውጥረትን ማስታገሻ ንዴትን ማቀዝቀዣ ለራሴ በማይሉት የውጭ ሀብት በተገነባ ፎቅና መንገድ ፋብሪካና እርሻ አይንን አዋስቶና አዝንቶ መዝረፊያ አገርንና ህዝብን ከታሪክ ገጽታ ማጥፊያ መርዙን ሲነሰንስ 25 አመታት እንደኖረ ትውልዱ ያውቀዋል። ከህዝብ ሰላምና ደስታ ይልቅ የባዳንን ጥቅም ለማስከበር የተሰየመ አጥፊ ቡድን እንደሆነ ወጣቱ ጠንቅቆ ያውቀዋል። የወያኔው ቁንጮ መለስ ዜናዊ የሰለጠነበትና ያገኘው የምርምር ውጤት ራስን በራስ መስረቅ የሚል በመሆኑ አገር በቀል ሌቦች እንዲያልፍላቸው ሆዳሞች እንዲያጨበጭቡላቸው ባዳን ዘራፊዎችም እንዲተባበሯቸው ለማስደረግ ደፋ ቀና ሲል የተፈጠረውን አንጃ ግራንጃ ማለፍ ስላቃተው እንደተደፋ ቀርቷል። እናም የወያኔዎች መጨረሻ ያ መሆኑን የኢትዮጵያ ወጣት ያውቃል። የናቀ ለመቀልበስ ወይም ለማስቀልበስ ለሚጥሩ ሁሉ አዲስ ቃል ፈጥሮ ይመቻቦ ሲል የመርገም በረከቱን ይዘክራቸዋል። በሊመቻቦ ዲገር ለመጣን ለምን አይገታው ድርድር አይሸነግለው ሌብነት መልኩን ለውጦ ራስን እስከ መስረቅ ደርሷልና ምክር አያለዝበው። የመለስ ዜናዊ የስፋትና የአባይ ጸሐዬ የስርቆት ፍልስፍና በውይይት አይታረቅም። መፍትሄው አንድ ነው። በባሩድ የለከፈው አጋንንት የሚለቀው በባሩድ ሽታ ብቻ ነው። በዚህ ሁሉ ምክንያት ህዝብና ወያኔ ጀርባ ለጀርባ በሚተያዩበት ወቅት ቀጥታውን መርጦ መቆም እንጂ ዙሪያውን እሽኮለሌ ባይ አያሻውም። ፊትህን አዙር እያሉ መወትወቱ መላቢስ መላ ነው። ስለዚህም የወጣቱ ቃል በትግል የተፈተነ በተመክሮ የዳበረ ቃል ነው። ጊዜም ማስጠፋ ለንትርክ ቦታ ማይሰጥ በሩቁ የሚገታ ምርጥ ቃል ነው። ወጣቱ በአብዛኛው የሚሰራውን ያውቃል። በወያኔ እንደተገረፈ እንደተሰደደ እንደተገደለ ሁሉንም ያውቀዋል። ትግሬ ሆነ አማራ ኦሮሞ ሆነው ሶማሌ ጉራጌ ሆነ አፋር ከምባታ ሆነ ሀዲያ ወላይታ ሆነ አኝዋክ እጣው አንድና አንድ ብቻ ነው። ኢትዮጵያዊ ሆኖ አብሮ መሰደዱ አብሮ መገደሉ አብሮ አገሩን ማጣቱ። በመሆኑም ላዛኝ ቅቢያን ጓቾች በሊመቻቦ የሚለው የወጣቱ አባባል ተመራጭ የትውልዱ ቃል ነው።
ሀገር ጭራሮ ምርኩዝ አይባለም። ኢትዮጵያ እንደማንኛውም ሀገር አንድነቷን ለማስከበር ብዙ ውጣውረዶችን አልፋለች። የነገስታቱ አልገዛስ ከመስፋፋት ይልቅ እየፈራረሰ ሄዶ ዘመነ መሳፍንት ሲከሰት ማለትም ከ1600 እስከ 1855 ድረስ ባለው ጊዜ ጥቃቅን መንግስታት በየስፍራው አቆጥቆጦ ነበር። ከነዚህም ውስጥ ጎንደርና ትግራይ በሚል ሁለት የራስ አገዛዝ አስተዳደሮች ሲከፈል ሌሎችም ሸዋ፣ ቤኒ አሚር፣ ኩናማ፣ ሳሆ፣ ሐማሴን፣ ሰራዬ፣ ሽሬ፣ አጋሜ፣ ወልቃይት፣ ዋግ፣ ላስታ፣ ደምቢያ፣ በጌመድ፣ ኮዋራ፣ ጉሙዝ፣ አገውመድ፣ ዳሞት፣ ጎጃም፣ የጁ፣ ወሎ፣ አፋር፣ ከረዩ፣ ሐረር፣ ባሌ፣ አርሲ፣ ጉጂ፣ ቦረና፣ ጉራጌ፣ ሶዶ፣ ቱለማ፣ ሜጫ፣ ጃንጀሮ፣ ከፋ፣ ኩሎ፣ ኮንታ፣ ወላይታ፣ ጋሞጎፋ፣ ገለብ፣ ማጂ፣ ጊሚራ፣ ሞቻ፣ መጀንገር፣ አኝዋክ፣ ኔዋር፣ ጅማ፣ ወለጋ፣ ቤኒሻንጉል ወዘተ ወዘተ ተብለው ተነጣጥለው ሲኖሩ ወቅቱን ጠብቀው የተነሱ የውጭ ኃይላት የየራሳቸውን ቅኝ ግዛት ለማስፋፋትና ኢትዮጵያን ለማፈራረስ ሲጥሩ የኢትዮጵያን አንድነት ለማረጋገጥ አጼ ቴዎድሮስና አጼ ዮሐንስ ለእናት ኢትዮጵያ ህይወታቸውን ሰጥተው ሲያልፉ አጼ ምኒልክ ከአጼ ዮሐንስ የተቀበሉትን ኃላፊነት በመወጣት በውስጥም በውጭም የተከበረችና አንድነቷ የተጠበቀ ሀገር ሆና እንድትቀጥል ለማድረግ ጥረታቸውን ቀጠሉ። ሁሉንም የማህበረሰብ ክፍል በማስተባበርና በአንድነት ቆሞ የውጭ ወራሪዎችን እንዲመክት በማድረጋቸው በዙሪያቸው ተሰልፈው ከፍተኛ ተጋድሎ ያደረጉትን እነ ፊታውራሪ አብተ ጊዮርጊስን እነ ባልቻ አባ ነፍሶን ወዘተ ጀግኖችን እያነሳ የአድዋን ድልና የአርበኞችን ገድል እየዘከረ የሚኖረው የትውልድ ነጻና በባዕዳን እጅ ያልወደቀች ሀገርን አብረሰውት በማለፋቸው ነው። የበልዩነት ላይ ተመረኮዘ አንድነትን ፈጥሮ ለዘመናት የዘለቀው ኢትዮጵያዊነት ዳግም ወደ ዘመነ መሳፍንት የሚመለስ አለመሆኑን ወጣቱ አሳምሮ አሳውቋል። ሊገባቸው ያልቻሉ ዘረኞች አጋጣሚ እየጠበቁ ለመለያየት መጣራቸው ተደጋግሞ የተስተዋለ ነው። ዲሞክራሲያዊ አስተዳደርን ለመመስረት ያቃታቸውና ከፋፍሎ መግዛትን በመበዝበዣ መሳሪያነት ለመጠቀም የሚፈልጉ የባዕድ አገልግሎቶች ብዙ መከራ በህዝቡ ላይ ሲያደርሱ ኖረዋል። አሁንም በማድረስ ላይ ናቸው። እነዚህ በዘራ ያረግ ተከፍደው የአንድነትን ጥቅምና ሁኔታ ለማየት የተሳናቸው ክፍሎች ሙከራቸውን ያቆማሉ ማለት ግን አይቻለም። የኢትዮጵያ ህዝብ የኢትዮጵያ ወጣት ደጋግሞ ቢያስገነዘባቸውም ሊገባቸው አልቻለም። በመሆኑም ከባዕዳን ጋር ወግ ነው ህዝቡን በጨለማ ውስጥ አስረውት እያሰቃዩት ይገኛሉ። በዘረኝነት የሚሰለፉ ሁሉ ሆያኔ የሚለዩት በስልጣን ላይ ባለመፈናጣጣቸው ብቻ ነው። የሃይነቱ ሆያቀር የዘር አስተዳደር ያንገፈገፈው የኢትዮጵያ ወጣት ዳውን ዳውን ወያኔ ሲል ዘረኛን በዘረኛ ለመለወጥ አስቦ ሳይሆን ዘረኝነትን ላንዴም ለምንጊዜም ከኢትዮጵያ ምድር ሊያጠፋ በመፈለጉ ነው። አንድነቱ ያስገኘለትን ድል በአለም ህዝብ ዘንድ ያስገነዘበለትን ክብር ምንጊዜም የማይረሳው በመሆኑ የኢትዮጵያ ወጣት ቀድሞ በትውልዱ ሲዘከር የኖረውን ያድዋ ድልና ያጼ ምኒልክን ከፍተኛ ጥበባዊ አመራር በክብር ያወሳዋል። ስለዚህም ነው ወጣቱ ቴድሮስ ካሳሁን ቴዲ አፍሮ ወይ ባልልህ ኖሮ ያኔ እኔን አልሆንም ነበር እኔ በማለት ከፍተኛ አድናቆቱን ያንጸባረቀው። ይህ ሁሉ የአንድነት ትስስር በኢትዮጵያ ህዝብ ፍቃደኝነት ላይ ተመሰረተ እንጂ እንደ ደርግ ዘመን በየቤቱ እየዞረ የሚያስካድሬ አጼ ሚኒሊክ ኖሯቸው ስለነበር አይደለም። ወያኔ ህዝቡን የመከፋፊያና አንድነቱን የማድከሚያ ዘዴ ነው ብሎ ያዘውን የዘር ፖለቲካ ደግመው ሊያመጡ የሚጥሩ በተቃዋሚነት ይሰለፉ እንጂ የህዝብን መለያየት እውን ለማድረግ የሚዳክሩ እንደሆነ ያሉ በውጭ አገራት የሚገኙ መሪነን ባዮች ትግልን የጥቅም ማስገኛ ምንጭ እንዳደረጉት እየተስተዋለ ነው። አላማቸው ኢትዮጵያን ማጥፋት እንደሆነ በተለያየ ወቅት ነግረውናል። በመሆኑም ኮያኔ ጋር ተባብረው ለማጥፋት ፍላጎታቸውን ቢያሳዩም ኮያኔ እምነት ስላላገኙ የንታረቅ ጥያቄያቸው መልስ አልባ ሆኖባቸዋል። የኢትዮጵያ ህዝብ ጥላቶች ሀገሪቱን ለማፈራረስ ቅድሚያ የሰጡት ሰንደቅ ዓላማችንን በማጅጎርጎር ከመሰረታዊና ታሪካዊ ቁርኝቱ በማላቀቅ ነበር። በዚህም ብዙ በተሸናፊነት የሚቆጩ በአዳን ተባብረዋቸዋል። የኢትዮጵያ ታጋይ ወጣት ይህንን የተነጠቀ ክብሩን ለማስመለስ እጅ ለእጅ ተያይዞ ሳይለያይ መታገሉ እንዳስደነገጣቸው ሁሉ ሰንደቅ ዓላማውንም የአድዋ ድል ቅርሱ ነውና ከፍ አድርጎ ያውለበልበዋል። ዘረኝነት ወንዝ አይሻገሩበት ጭራሮ እንጂ ምርኩዝ አይሆንም። ግን ለኢትዮጵያ ህዝብ
ኢስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆን አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንድትቀያላ ያሳፈሪ ሲወዱሽ አታውቂ ወይሽ አትየምቢ አረ አንቺስ ለቡኖ ያብጃለ ያንቺስ Labu nao yapchalo Shemandapo Atasanya baburu fatna badidu shako Shemandapo Atasanya baburu fatna badidu shako ልቤ ንክስ ብለሽ መተሽ ከልቤ ብትገቢ ካልወጣው ካስርቱ ከሲፈቱ ሲታ አንቺን በመውደዴ አይበታም ጌታ ሸገር አዲስ አበባ አንቺ አለሽበት ራፌን አይደል ወያማር ጎረቤት ቅዳሴና ዛኑን አጥርፍ ይለያቸው በጣሪ ከሰማይ አንድነት ሰማቸው እኔ ለማልባላህ አንቺን በቁልቤ ክርሽን ሳትበችው ነይ ከቤቴ ግቢ ሲወዱሽ አታውቂ ወይሽ አትየምቢ አረ አንቺስ ለቡን ነው ያንቺ ያለው ያንቺስ ለቡን ነው ያንቺ ያለው
አናት ፈርሶ ሆዱ ተበድሶ የያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላው ጋዴ ያፋር ሀዲያ የሙርሲ ሶማሌ የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደብድባችሁ ህዝባችን ደም እየጨለጣችሁ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህፃና ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀ ሆኗል ምርቃቱ ጨፍሩብን አረ እናንተ ወያኔ ታስ የግፈኞች ቁንጮ የገዢ ባለጌ የሙስናው አሻ መረን ለቀቅ ዋልጌ እንደናንተ ጨካኝ ባለንበት ዓለም ካኒስ ምዝና ሞሶሎኒ ትለር አፋያችሁ የለም ሰው እንደሲማተም ስትጨፈልቁ እንብኛ ዓለም ሁላ በቁሙ ስታንቁ ነፍስ እንደሙዝ ልጣይ ስታሽቀነጥሩ ሞትን ተላምን ሬሳን መቅጠሩ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አሁንኛና ለጻለ እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከመናቆ በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝር መጨፈር አቁሞ ይዞ ይወዳል ልጅ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሰ ወይ ማልቲ 12 ሰዓት ከሞላ በኋላ ማሩ ይመች ያድናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ነጻነት የጠማፉት የተራበው ቆመጡን ጨብጦ ምላጩን የሳበው በድር ያስከፍላል ለበላችሁ ነፍሳት ማወራረዳል አላም ማጣት የሚያንጹ አንደም በእናንተ የፈሰሰው ባራቱም ማዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለው እንዴ እናንተ ነርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችን እንደም የምታጠሩበት ክርፋቱ ሲነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጅ አበሳ ከአልኮል በበለጠ በደም የሰከረ ماشي غلاغلا نفسون كالغبر بچراش ميهون ببرق وطرا سيچلم باچو انيا غا سيبرا اسكزياو چفرو لالو ييدانك انانتنا ارگني قننا ساعتو تغطات مو سيگي يهزو دمال بوياني تاسنا بدگافيوچو بگف يفتس مكفل ياللبت كياندانداچو لا يتكن አሬ ህዝብ ንብረት አለ ወያኔ ታስና ጫፋሮቹ በግፍ የነጠቁት ሳይውል ሳድር ቶሎም ይመልሱት እናማ ወኛና ልክሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቁ በኢትዮጵያ ወድ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁርስት ለብስ ሰርግም ይሰረዝ እኮ ጨፍሩብን ምናችሁ ተጎዳ እናሙንጣ ሹምባሽ ካራ ቢንኔረው ቼባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤት ሲያዝ መጨፈሩን አቁሙ ይሄዳል ይዞዝ ይሄን የነበረ እናንተም በ11 ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልቲ 12 ሰዓት ከሞላ በኋላ ማሩ ይመጭ አድናል መደርደር መሐላ እናንተን አያርገኝ ዋይ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲቅ አው እናንተ ፍጹም አያርገኝ ቀንና ሰዓቱ ተገጣጥሞ ሲቅ እኮ ጨፍሩ እንጂ ምናችሁ ተጎዳ እነሙጣስ ሹምባሽ ካራ ቢንኔሮች የባንዳ ልጅ ባንዳ አው ጨፍሩ
ለምን አይጨፍሩ ለምን አይጨፍሩ ወገኑን ሲገሉት ወገኑ ካልከፈው ለምን አይጨፍሩ እስኪሰበር ጣራው የሰማታቱ ድምጽ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነጻነት ስንራብ ከጠገብ መከራ ለምን አይጨፍሩ አይዘርዱ እስከጣራ ወገኑ ካልከፈው ወገን ሲመትሩ ይጨፍራሉ እንጂ ለምን አይጨፍሩ ወገኑን ሲገሉት ወገኑ ካልከፈው ጥቃቱ ተሰምቶት ወኔው ካልነዘረው የኛ ሞት ለነሱ ፈግና ምላሽ ነው ከገረገር አልፎ ከቤተስኪያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ከደረገር አልፎ ከመስጊዱስ ገብቶ ሽጉጥ ከገደለ ቁርአንን ከክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ለወዲ ኖራለሁ ባምሮ የፈንታ እናንት ሰውነቴን እንጀራ ልብላ በሚል ሂሳብ ቀመር እድሜ ከተሰላ ለምን አይጨፍሩ የድንቅነሽን ዘር በቋንቋሽ እንሽነው
የናትን ዘርባባት ወይንም ያባትን በእናት አሰረዘው አንዱን ካንዱ ጋራ በተቃርኖ አባድ ነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ እኛ ቤት ቀንጎሎ እነሱ ዘንተርፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳብ ድንበር ሲቆረስ ያገር ህልውና ሞገሷ ሲገሰስ ያገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬሳው ሲደንስ ይሄ ካላስቆጣ እምቢን ካላጫረ የደም ስርን በልህ ካላስገታተረ ህዝቡን በመባረክ ፈውሰው ሊያሽሩ መስቀል ካልገዘተ ካልወጣ ሙዜሩ ይጨፍራሉ እንጂ ለምን አይጨፍሩ ለምን ምክንያትን መጠየቅን ትቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሼሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈቶ በደም ባህር ሲዋኝ ለምን አይጨፍሩ ዛራቸው ተነስቶ መንገድ አደር ሲሆን ወላጅ ተፈናቅሎ በብርድ ሲጠበስ በሐሩር ተቃጥሎ ቢላ የሰራበት ቦታውን ተመርቶ ከወያኔ ጋራ ተፈንቃይ ተዋስቶ ልጅ እየጨፈረ ልቅሶውን ካልሰማው ከነሱ ጋር ብሮ ለምን አይጨፍሩ አይመቱ ከበሮ የወላጆቻቸው የአንስስት ጮርቃዎች ሲረግፉ ወጣቶች እንቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች ባገራችን ሜዳ ዱር ሜዳ ፈፋዎች የጉራንጉሩ በገጠር ከተሞች በሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ አወይዳል ያይሉ የወገኖቹ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ ፈሶ ዳር እስከ ዳር ባገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበዝ ከሆነም ያገሳ ሳይመረው ከቀረብሶበት ከኮሶ ጨሞት ካጣጣመው ከሆነ ልውሶ ደግሞ ከተመቸው ወገን እርሞን በልቶ ለምን አይጨፍሩ ከልጅ ጋር ላባት ሞት ቀያሪው ከበዛ ሆድን በነጻነት ሲመቱን ሲረግጡን በጥፊ በርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍራት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትም ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍራት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ አድሮ የወገኑን ስጋ መትሮ አስመትሮ ለምን አይጨፍሩ አይመቱ ከበሮ ለምን አይጨፍሩ አይመቱ ከበሮ ይጨፍራሉ እንጂ ታራስ ይነቃነቅ ህዝቡ የለበሰው እኛ የለበስነው የሐዘን ከልማቅ ዳግመኛ ላይመጣ ለሁልየም ሲወልቅ ጊዜው ይደርስና አንድ ቀን እስኪወድቅ አዎ የፍራትን ቆፈን እንደፍረው ያሸነፉት እንደከበብሉን ዛሬም ያስቀጠሉት በነሱ ተገለው አሁን የሚሰቡት ሰማታቱ ሞተው በደም የሚዋጁት ላፈሩ አፈር ሆነው በመስክ የሚተክሉት ውሁ ጽጌረዳ የአገራችንን ምድር ሞልቶ ሲፈካበት ኢትዮጵያን አስውባት ደምቃም እናይበት አይቀርም መምጣቱ ነገ የምንስቅበት ይህ ነው እምነታችን ተስፋ ማንቆርጥበት
አስቸኳይ ጥሪ ለወገን የኢትዮጵያ ህዝብ ድል ዋዜማና የጥቁር ህዝብ ትንሳኤ ከየሽወርቅ ወንድሜ ነኝ። አምስት ዓመት በፊት ሆይ ብሎ የተነሳው ህዝባዊ አመጽ ትዝ ይለኛል። ለነጻነት፣ ለፍትህ፣ ለዲሞክራሲ፣ ለለውጥ የተነሳ እንቅስቃሴ። ዜናው በመገናኛ ብዙሃን ዘንድ የሰርግና ምላሽ ፍንድቂያ ፈጥሮ ነበር። በድህረ ገጾች አጠቃቀም የላቁ የትግል ቀስቃሾችና እንዲሁም የተቋሚ ኃይል መሪዎች የሆኑ ሁሉ በኩራት ወጥተው ስለ ድል መቃረብ የሚናገሩበት መቅጽበት ነበር። ብሎም በዓለም ዙሪያ በጨቋኝ ስራ ስር የሚማቀቁ ሁሉ ህዝቦችን የሚቀሰቅስ ስሜት ነበር ያ ወቅት የፈጠረው። ታዲያ ዛሬ ከአምስት ዓመት በኋላ ያ ሁሉ የት ገባ? የት ደረሰ? ሶሪያ እንዴት እዚህ አስከፊ ጥፋት ውስጥ ልትወድቅ ቻለች? እንዴት ከድጡ ወደ ማጡ ልትገባ ቻለች? የማዕከላዊ መንግስቱን የጭቆና ስርዓት ሊታገልና ሊለውጥ የተነሳ ህዝብ እንዴት በአክራሪዎች ሊጠለፍና ወደ እርስ በርስ እልቂት ሊሸጋገር ቻለ? ለዲሞክራሲና ለፍትህ የተነሳ ንቅናቄ እንዴት ከታሪክ በወረሳቸው ቅራኔዎች ላይ በመመስረት አንደኛው ሌላውን የመበቀልና የማጥፋት ዘመቻ ውስጥ ሊሰማራ ቻለ? የሶሪያ ህዝብ ለምን ከአፍጋኒስታን፣ ከሶማሊያ፣ ከኢራቅ ህዝቦች ላይማር ቻለ? የሶሪያ ጠላቶች እነማን ናቸው? ጠላቶች ካሏትስ በመውደሟ የሚያገኙት ጥቅም ምንድነው? ከታሪክ ተምሮ ራሱን ህዝቡንና አገሩን ከጥፋት ለማዳንና ብሎም አዲስ ታሪክ ለመስራት የሚፈልግ ሁሉ ሊመለከታቸው የሚገባ ሌሎችም ተጨማሪ ተመክሮች አሉ። እኛ አፍሪካውያን ለነዘነጋው የማይገባን ታሪክ አለ። የጥቁር ህዝብ ልጆች፣ እናቶች፣ አባቶች፣ እህቶችና ወንድሞች ከአጉራችን ከአፍሪካ እየታደኑና እየታፈኑ በግርብረትና በሰንሰለት ታስረው እየተጫኑ ውቅያኖስ ተሻግረው በባርነት እንዲሸጡ ዋና እገዛ ያደረገው በመካከላቸው የነበረው በጎሳ ልዩነት ላይ ተመሰረተ ግጭት እንደነበረ የታሪክ መዝገቦች የሚያሳዩን ነው። በዚያ ክፍለ ዘመን 14ኛው መቶ አካባቢ በአፍሪካ ውስጥ ተንሰራፍቶ የነበረው በጎሰኛ መሪዎች ይካሄድ የነበረው ፖለቲካ የጥሬ ሀብትና የሰው ጉልበት ፍለጋ ዓለምን ያስሱ ለነበሩ የነጭ ተስፋፊዎች አመቺ ሁኔታ ፈጥሮላቸው ነበር። አንደኛውን የጎሳ ንጉስ በወዳጅነትና በአማካሪነት በመቅረብ ጠመንጃና ጥይት በመለገስም ሆነ በመሸጥና እንዲሁም በቶክስ በማሰልጠን በሌላው ጎሳ ላይ ጊዜያዊ ድል እንዲጎናጸፍ ያደርጉት ነበር። ከዚያ ሴራቸው በስተጀርባ ደግሞ የተሸናፊውን ጎሳ ልጆች እያፈኑ ሲወስዱ የተወዳጁት ንጉስ እንዳላየ ይሆን ነበር። አንዳንዴም ያግዛቸው ነበር። የወዳጅ ተብየው አይቀሬ ተራ ሲደርስና የራሱ ጎሳ ልጆች እየተጠለፉ ለሽያጭ ሲላኩ ደግሞ ብድር በምድር በማለት መጀመሪያ የተጠቃው ጎሳ በተራው የተመልካችነቱን ቦታ ይወስድ ነበር። በዚህ መልክ የተከሰተው ሁኔታ ነበር ቅራኔዎችን በማካረርና ግጭቶችን በማባባስ ህዝብን በሁሉም አቅጣጫ በማዳከም ለሽያጭና ለልዋጭ እንዲቀርብ ያደረገው። ከዚያ ቀጥሎ ለተስፋፋው የአውሮፓውያን ወረራና የቅኝ አገዛዝ መንሰራራትም መሰረት ሊሆን ችሏል። ዋናው ተጠያቂ መንግስት ወይም ገዢ ቡድን ነው። ሲጠቃለል በጎሳ ላይ የተመሰረቱና የተካረሩ ውስጣዊ የህዝብ ቅራኔዎች እንደ ምሳሌ ለማሳወት የዛሬው የሶሪያ ውድቀትም ሆነ ለአፍሪካ የአራት መቶ ዓመት የባርነት የቅኝ አገዛዝ ስርዓት በግብር ላይ መዋል ወሳኝ ሚና ተጫውተዋል። ነገር ግን ለቅራኔዎች ባስከፊ መልክ መካረርና ህዝብንና አገርን ብሎም ክፍለ አህጉርን ለጥቃትና ለጥፋት የመዳረግ ዋና ተጠያቂዎች የፖለቲካ አገዛዙን ወይም የጎሳ አመራሩን የጨበጡት ቡድኖች መሆናቸው አያጠራጥርም። ተጠያቂነታቸውን በሁለት ከፍሎ ማየት ይቻላል። አንድ፣ በህዝብ መካከል መከፋፈልን የሚፈጥረው ራሱ የገዦች ጨቋኝ አገዛዝ አስተዳደር ነው። ይህም ደግሞ ሊወገድ የማይችል ከራሱ ከስልጣን አመጣጡ ጋር የተዋሃደ ባህሪ ነው። ዴሞክራሲያዊ የመንግስት ስርዓትና የህግ የበላይነት ያልተረጋገጠባቸው ህብረተሰቦች ሁሉ ውስጥ ገዢዎች ስልጣን የሚጨብጡት አንድ በጥቅም አጋሮች እየታገዙ በጉልበት ራሳቸውን በመሾም ሁለት ከዘር በመወረስ ሶስት እግዚአብሔር የመረጠነን በማለት እንደሆነ የታወቀ ነው። በሶስቱም አይነት መንገድ የሚመጡ ገዢዎች ሰፊውን ህዝብ የሚፈልጉት ለአገልጋይነት እንጂ ሊያገለግሉት ሊጠቀሙበት እንጂ ሊጠቅሙት አይደለም። በእርግጥ አንዱ አምባገነን መሪ ከሌላው ባህሪው ሊለይ ይችላል። በአስተዳደር ስልቱና በመዋቅሩ እንደዚሁ። የአስተዳደር ፍልስፍና ወይም ርዕዮተ ዓለሙ ግን ሰባዊ ክብርንና ነጻነትን ማዕከላዊ እስካላደረገ ድረስ ከጭቆና ሊቆጠር አይችልም። አምባገነን ስርዓቶች ዓላማቸውን ከግብ ለማድረስ በማስፈራራት በማስገደድ አወናባጭ ፕሮፓጋንዳን በመጠቀም ህዝብን ከህዝብ ጋር ከማጋጨት ወደ ኋላ አይሉም። ለአጥፊ ክፍፍል ሊዳርጉት እንደሚችሉ ቢያውቁም ኃላፊነት ግን አይወስዱም። አመራራቸው በግልና በቡድን ጥቅም ላይ የተመሰረተ ብልነትና አርቆ አሳቢነት የሌለው ጦረኛና ትምክተኛ ነው። እንደዚህ አይነቶቹ ገዢዎች ስልጣናቸው ጊዜያዊ እንደሆነ የብዙ መንግስታት ታሪክ ባለም ዙሪያ ይመሰክራል። ጊዜያዊነቱ ግን በርግጥ አንጻራዊ ነው። ብዙዎቹ ህዝብንና ሀገርን ለዘመናት ለማዳከም የሚበቃ ረጅም የስልጣን እድሜ ነው የሚኖሩት። የመላው አፍሪካ ታሪክ ይመሰክራል። ሁለት ጨቋኞች ሲወድቁም በስርዓታቸው ህዝብን ከአዲስ ጭቆና ራሱን መከላከል እንዳይችል አቆላሽተው ነው የሚወድቁት። ለብዙ ዘመናት በአምባገነናዊ ስርዓቶች ጭቆና ተፈኖ የኖረ ህዝብ በቃኝ ብሎ ለማመጽ ሲነሳ አባርነት ከመያሳዩት ጋር ሆኖ ጨቋኞችን መፈንቀል እንጂ ትኩረቱ የተተኪዎችን ማንነት የመመዘኛ አቀምና ፋታ የለውም። በዚህም የተነሳ ትግሉ ተላልፎ ወደ አዲስ ጭቆና ሊሸጋገር እንደሚችል ብዙ ተሞክሮች ያሳያሉ። የሐሳብ ንጻነት የሌለበት ስርዓት ውስጥ ተፍኖ የሚኖር ህዝብ የተለያዩ ፖለቲካ አሳሰቦችን በግልጽ ሰምቶ የመተቸት፣ የማወዳደር፣ የመወከር ወይም የመፈተን ልምድን የሚያገኝበት ሁኔታ አይኖረውምና ለድጋሚ አምባገነናዊ ስርዓት የተጋለጠ ይሆናል። ሀብቱን ንብረቱን ጉልበቱን ለሚፈልጉ የውጭ ኃይሎችም ቀላል መስዋዕት ይሆናል። የተቃዋሚ ድርጅቶች ኃላፊነት። ሁል ጊዜ ዋና ተጠያቂ ማከለኛ ስልጣን የጨበጠው ኃይል ይሁን እንጂ የህዝብን የለውጥ እንቅስቃሴን መራለን ብለው የሚነሱ ድርጅቶችም ከኃላፊነት ነጻ አይሆኑም። የህዝብን እንቅስቃሴ ወደ ፍሬያማ ግብ ለመምራት ጨቋኝ ስርዓትን በመለወጥና መሪዎችን በማስወገድ መካከል ያለውን መሰረታዊ ልዩነት ጠንቅቆ መገንዘብ ይጠይቃል። ይህ ደግሞ መሪ ድርጅቶች ፍልስፍናቸውን፣ ራያቸውን፣ መዋቅራቸውን እንዲመረምሩ ግዴታ ይጥልባቸዋል። ለውጥ ማምጣት ማለት መጪውን ጊዜ መቅረጽ፣ ለልጆችና ለትውልዳቸው ካለፈው ሆነ ከዛሬው የተሻለ መሰረት መጣል ማለት ነው። ይህ ደግሞ ያለፈውን ከመተቸትም ሆነ ያለውን ከመዋጋት የከበደ ኃላፊነት ነውና ከትምክተኝነትና ከደብጀኝነት ስሜት ነጻ የሆነ ብልህ፣ ትሁትና አርቆ አሳቢ አመራርን ይጠይቃል። ድርጅቶች ውስጣቸውን ለመመርመርና ታሪካዊ ኃላፊነታቸውን በትክክል ለመወጣት ብቁ መሆን አለመሆናቸውን ለመገመት እንዲችሉ መመለስ ከሚገባቸው ጥያቄዎች መሃል ጥቂቶቹን እንደ ምሳሌነት ከታች እሰነዝራለሁ። ድርጅቱ የግለሰብን ሰባዊ ክብርን ለማረጋገጥና ለማስከበር ምን ያህል የጠና እምነትና ዝግጅት አለው? ለህግ የበላይነት ድርጅቱና መሪዎቹ ተገዥ እንዲሆኑ የሚያረጋግጥ ወይም ተግባራዊ የሚያደርግ ቆራጥ ዝግጅት አለ ወይ? ማንን ነው ግለሰብ በጎሳ በዘር በሚከተለው ሃይማኖት ወይም እምነት በቆዳው ቀለምና በመሳሰሉት ባህሪያት እንዲሁም ሰባዊ ነጻነቱን በመመርኮዝ ባደረጋቸው የግል የአኗኗር ምርጫዎች የተነሳ እንዳይጨቁን ድርጅቱ ምን አይነት የጠና እምነትና ዝግጅት አለው? ድርጅቱ የራሱን ራይ ከሌሎች ድርጅቶች ራይ ምን ያህል አስበልጦ ያያል? ድርጅቱ የአባሎችንም ሆነ የሌሎች ድርጅቶችን ትችት ሂስና ሐሳብ በነጻና በዲሞክራሲያዊ መንገድ ለመስማትና ራሱን ለመለወጥ ወይም አቅጣጫውን ለማስተካከል ምን ያህል ቆራጥና ዝግጁ ነው? ድርጅቱ የሚያዘጋጀው ራሱን ከሌሎች ድርጅቶች መሃል ለህዝብ ምርጫ ለማቅረብ ነው ወይስ ጨቋኞች ሲወገዱ የመሪነት ቦታውን በቀጥታ ለመውሰድ ነው? የኢትዮጵያ ህዝብ ድል ዋዜማና የጥቁር ህዝብ ትንሳኤ። ዴሞክራሲ፣ ፍትህ፣ እኩልነት፣ ሰባዊ ክብርና ነጻነት የህግ የበላይነት በሚሉ መፈክሮች ስር በኢትዮጵያ የተካሄደው የፖለቲካ ትግልና እንቅስቃሴ 40 ዓመታት አልፈውታል። ይህን በተመለከተ በአውሮፓውያን የዘመን አቆጣጠር 1974 የፈነዳው የካቲት አብዮት በይዘቱም ሆነ በቅንብሩ እንዲሁም በተከፈለበት ዋጋ ሊዘነጋ የማይችል ታሪካዊ ቦታ አለው። በህብረ ብሔራዊ ድርጅቶችም ሆነ በብሔር ድርጅቶች ስር ተሰልፈው በብዙ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ለህዝባቸው፣ ለወገኖቻቸውና ለሀገራቸው ፍቅር ሲሉ ሰውተዋል። በዚህ ብርቅ ታሪካችን ላይ ብዙ የተለያዩ ስሜቶች እንዳሉ አውቃለሁ። ቢኖሩም ማስገረም የለበትም። ታሪክ የቅርብም የሩቅም ሁልጊዜ አወዛጋቢ ስለሆነ ብቻ ሳይሆን አካላቸው ላይ ጠባሳ፣ መንፈሳቸው ውስጥ የማይደርቅ ቁስል ይዘው የሚጓዙ በህይወት የሚኖሩ ብዙ ወገኖች ስላሉ ነው። ነሱንና ትናንትናም ዛሬም በአዲስ ጥይት የሚወድቁትን ወገኖቻችንን የሚያስተሳስራቸው አንድ ነገር ነው፣ ለውጥ ማምጣት። ህዝብ ከትውልድ ትውልድ እየደማ ለድል ቀን ሳይደርስ በድል ዋዜማ እየወደቀ እንዳይቀር የዛሬው ዋዜማ የመጨረሻው እንዲሆን ማድረግ አደራ አለብን። ችሎታውም በእጃችን ነው። አደራችን የጠቅላላው የጥቁር ህዝብ አደራ ነው። የጥቁር ህዝብ አደራ ነው ስል ምን ማለቴ እንደሆነ እንድትረዱ ሐሳቤን ባጭሩ ከታች ገልጻለሁ። ኢኮኖሚን በተመለከተ ምዕራባውያንም ሆኑ ቻይናና መሰሎቿ የምግብ ማብረቻ መሬት የጥሬ ሀብትም ሆነ የገበያ ቦታ በሰፊውና በግልጽ በመሻማት ላይ ከተሰማሩ ቆይተዋል። ለዚህ ሽሚያ ዋና ትኩረት የሚደረገው በመላው አፍሪካ ላይ ነው። ይህም የሚካሄደው አንደኛውን ወገን ብቻ በሚጠቅሙና ፈጽሞ እኩልነትን ባልተመረኮዙ ስምምነቶች ላይ በተመሰረቱ ውሎች አማካኝነት ነው። ለምሳሌ ያህል ይሄ ሂደት በአገራችን በሰፊው ተከሰተና መፈናቀልንና የእርስ በርስ ግጭቶችን እያስከተለ ያለ ነው። በሌላ በኩል ደግሞ ከኛ አገር አንስቶ በመላው አፍሪካ ውስጥ ያንሰራሩት የገዢ ስርዓቶች የሚካሄደው ቅርምጫ በአገሮችና በህዝቦችም ላይ ሆነ በመላው አህጉር ላይ የሚያስከትሉትን ጉዳት የሚገነዘቡ አይደሉም። የብዝበዛ እንጂ የንግድ ተቋሚ አለመሆኔን አሳስባለሁ። በዓለም ውስጥ የህዝብ ብዛት እየጨመረ በሄደበት የተዛባ የሀብትና የውቀት ስርጭት ጎልቶ በሚታይበት የወታደራዊ ኃይል በጥቂት አገሮች እጅ በገነነበትና አዳዲስ አክራሪና የነጭ በላይነትን የሚያንጸባርቁ መሪዎች ብቅ ብቅ በሚሉበት ወቅት በአፍሪካና በጥቁር ህዝብ ላይ ከምንጊዜውም የበለጠ አደጋ እያንዣበበ መሆኑን ያመለክታል። ምንም እንኳን አደጋው የዓለም በሙሉ ቢሆንም ሰባዊ ክብርንና ደህንነትን በሚመለከት ጥቁር ሰው ዛሬም በያለበት መጨቆኑ አልቀረም። በይዘቱ በስፋትና በጥልቀቱ ትንሽ ይለያይ እንጂ ዛሬም በቆዳው ቀለም ላይ በተመሰረተ ጭቆና ይተካል። እንደ ስደተኛም ሆነ እንደ ዜጋ በእኩልነት የማይታይበት ጊዜ ብዙ ነው። በሕግ ፊት ሁሉ ጊዜ እኩል አይሆንም። በፍርደ ገምድሎች የመጠቃት አደጋው የበዛ ነው። በዚህም የተነሳ ሁሉ ጊዜ ፈተና ላይ ይወድቃል። ሆኖም የጥቁር ልጆች በመላው ዓለም በእያሉበት ህብረተሰብ የሚያስከብራቸውን ሥራ እየሰሩና አኩሪ ተግባር እየፈጸሙ እንደሚኖሩ አብሮ መነገር አለበት። ከሌሎች ህዝቦችም ጋር ተደባልቀውና ተዋልደው ይኖራሉ። ጥቁሩ እንደ ግለሰብነቱ እጣ ፈንታው የተለያየ መሆኑን ሊዘነጋ አይገባም። ሆኖም ግን እንደ ጥቁር ህዝብ አዲስ ታሪክ መጻፍ ይገባናል። ከቀሩትም ያለም ህዝቦች ጋር በመተባበር እኩልነት፣ ሰብአዊነት፣ ፍትህና ዲሞክራሲ ለሁሉም የተረጋገጠበትና ሰላም የሰፈነበት ዓለም ለመፍጠር አስተዋጽኦ ለማድረግ መብቃት አለብን። ለዚህ የምንበቃው መጀመሪያ ራሳችንን ስናውቅና ስናከብር ነው። መጀመሪያ ከጨቋኝ ስርዓቶች ስንላቀቅና ተመለሰንም መንግስም በጨቋኞች እጅ ማንወድቅበትን መሰረት ስንከተል ነው። በኢትዮጵያ ውስጥ ዛሬ የተነቃነቀው ትግል አጣጫውን ወደዚህ ቢያደርግ ግብ ሊመታ ይችላል የሚል እምነት አለኝ። ትግሉ የጋራ ጥቃቶችን መገንዘብ አለበት። ያጭርና የረጅም ጊዜ ጥቅሞችን ለይቶ ማየት አለበት። ለአያት ለቅድመ አያቶቹ ታሪክ ትውልዱን መስዋዕት ማድረግ አያስፈልገውም። ለውርሱ ተገቢውን ቦታ ሰጥቶ ለአዲሱ የራሱን ታሪክ ለመጻፍ መድፈር አለበት። ሰፊ ሀገርና ድንበርም ሆነ በርካታ ህዝብ ኃይል ነው። ህብራዊነትና ብዙሃንነት የውቀትና የሀብት ምንጭ ነው። ከተለያየ እይታ በመነሳት ማንንም ይጻፈው ማንንም ሳይበላለጥና ሳይተናነስ በኢትዮጵያ ታሪክ በሙሉ ለእኩልነት፣ ለነጻነት፣ ለሰብአዊ መብት የታገሉ ወገኖቻችንን አደራ የመወጣት እድሉ ገና ጨርሶ አላመለጠንም። ተከራክረንና ተደራድረን ግን ተባብረን ነጻነቱ የተከበረለት እኩልነቱና ሰብአዊ መብቱ የተረጋገጠለት ተደጋግፎና ተረዳድቶ ጭቆና ድህነትና ረሃብ የጣሉበትን ውርደት የሚላቀቅ በህብረትና በታደሰ አንድነት የሰላምና የጸጥታ ዋስትና ፈጥሮ መኖር የሚችል ህዝብ እንዲኖረን ካሰብን ከራሳችን በቀር የሚያግደን ማንም የለም። ወገኖቻችን ከድል ዋዜማ ወደ ድል ተሻግረው ለመላው የጥቁር ህዝብ ትንሳኤ ምሳሌነት ሊበቁ እንዲችሉ ለማድረግ የሚያበቃ ፍላጎትም ሆነ ችሎታ አለን ብዬ አምናለሁ።